Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬን አርብ ጥቅምት 5 2008 ዓመተ ምህረት ስርጭት ይዤ ማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች።
ጤንነት በጣም አሳሳቢ ደረጃ ላይ ነው ያለው። ሲራመድ ትንሽ ጉንጎቶች ያደርገዋል። በጀርባው እብጠት ምንም አልቀነሰም። በጀርባው መተኛት አይችልም።
ይሄ የተባለው ነገር በሙሉ ውሸት ነው። ሕክምናም አልተከለከለም። ምንም የተከለከለው ነገር የለም። ይህንን ላረጋግጥ ለተወዳለሁ። ከዚህ የተለየ ነገር የለም።
የቀደመው እስር ላይ የሚገኘው ጋዜጠኛ የተመስገን ደሳለኝ ወንድም ታሪኩ ደሳለኝ ነው። የተከተሉት ደግሞ የዝዋይ ማረሚያ ቤት የሥራ ኃላፊ ናቸው። ዘገባለን።
ናሳ ውስጥ መግባት ፈልጋል። ናሳ ውስጥ ካገለገልኩ በኋላ ተመልሼ ወደ አገር ቤት ተመልሼ የአይሮፕላን መገጣጠሚያ ፋብሪካ እንዲኖረኝ ይፈልጋለሁ እና ኢትዮጵያ ውስጥ መኪና ከመግዛት አይሮፕላን መግዛት ቀላል እንዲሆን አድርጓሉ።
የራሱን አይሮፕላን አንጾ ለመብረር እየተዘጋጀ ያለው ወጣት አስመላሽ ዘፈሩ ነው። ቃለ ምልልስ ይዘናል። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታ እየታሰማናለች።
ጤና ይስጥልኝ፣ እንደምናመሻችሁ። ናይጄሪያ ውስጥ ከማይዱጉሪ ከተማ ወጣ ብሎ በሚገኝ ስፍራ ቢያንስ ሶስት ሴት አጥፍቶ ጠፊዎች ቦምብ አፈንድተው ራሳቸውንና አራት ሰዎችን ቢያንስ መግደላቸው ተገለጸ። ዛሬ አርብ ንጋቱ ላይ ሶስቱ ሴቶች ቦምቦቹን ከማፈንዳታቸው ቀደም ብሎ በዚችው በሰሜን ምስራቋ ቦርኖ ክፍለ ሀገር ዋና ከተማ ባለ መስጊድ ሁለት ሌሎች አጥፍቶ ጠፊዎች ቦምብ አፈንድተው ቢያንስ 30 ሰዎችን መግደላቸው ተመልክቷል። የናይጄሪያ የአደጋ ጊዜ አስቸኳይ እርዳታ ባለስልጣናት እንዳሉት በመስጊዶቹ የደረሱት የቦምብ ጥቃቶች የተፈጸሙበት አኳኋን ሆን ተብሎ በመጀመሪያው ጥቃት የተጎዱትን ሰዎች ሊረዱ ወደ መስጊዶቹ ግር ብለው የሚገቡ ሰዎችን በብዛት አግኝቶ ለመግደል የታቀደ እንደነበረ ያስታውቃል ብለዋል። በጥቃቶቹ በርካታ ሰዎች እንደቆሰሉም ተገልጿል። በዌስት ባንክ የአይሁድ ሰፈራ ኪሪያት አርባ ራሱን ጋዜጠኛ አስመስሎ በመቅረብ አንድ እስራኤላዊ ወታደር ያቆሰለውን ፍልስጤማዊ ፖሊስ ተኩሶ እንደገደለው የእስራኤል ጦር ሰራዊት አስታውቋል። በስለት የመውጋት ጥቃቱ የተፈጸመው በወቅቱ ሰላማዊ ሰልፍ የወጡ ሰዎች በእስራኤል ወታደሮች ላይ ድንጋይ እየወረወሩ ሳሉ እንደሆነ ተመልክቷል። ፕሬስ የሚል የተለጠፈበት ድምቅ ቢጫ ሰደሪያ የለበሰው አጥቂው ወደ ወታደሮቹ እንዲቀርብ ከተፈቀደለት በኋላ በያዘው ጩቤ ወታደሩን ከወጋ በኋላ በጥይት ሲመታ የሚያሳይ ፎቶ በኢንተርኔት የዜና ማሰራጫዎች ላይ ወጥቷል። ቱርክ የትኛው ሀገር ንብረት እንደሆነ ያላወቅኩት ያለችው አውሮፕላን ከሶሪያ በሚያዋስነው ድንበሬ የአየር ክልል ገብቶ አግኝቼ መትቼ ጥያለሁ ስትል አስታወቀች። የቱርክ የጦር ሰራዊት ባወጣው መግለጫ አውሮፕላኑ ሶስት ጊዜ የተሰጠውን ማስጠንቀቂያ ችላ በማለቱ የጦር አውሮፕላኖቻችን መተውታል ነው ያለው። የቱርክ ቴሌቪዥን ባቀረበው ዘገባ መሰረት ሶሪያና ቱርክን በሚያዋስነው ድንበር ላይ የተመታው አብራሪ አልባ አውሮፕላን ሳይሆን አይቀርም። የቡልጋሪያ ፕሬዚደንት ሮዘን ፕላቪኔሌቭ አፍጋኒስታናዊው ስደተኛ በሀገራቸው የድንበር ፖሊስ በመገደሉ በጥልቅ ማዘናቸውን ተናገሩ። አያይዘው ይህ ሁኔታ የሚያሳየው የስደተኞች ቀውሱን ለማቅለል የአውሮፓ ሕብረት አፋጣኝ እርምጃ መውሰድ ያለበት መሆኑን ነው ብለዋል። ፕሬዚደንቱ ዛሬ አርብ ለጋዜጠኞች በሰጡት ቃል የአውሮፓ ሕብረት የስደቱን ስረ መሰረት አግኝቶ መፍትሄ ለማበጀት አንድ የጋራ እርምጃ በአስቸኳይ መወሰድ አለበት ብለዋል። ጥገኝነት ፈላጊዎችም ቢሆኑ የአውሮፓንና የቡልጋሪያን ሕጎች ማክበር ይኖርባቸዋል ሲሉም ፕሬዚደንቱ ጥሪ አሰምተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጅትን ለዜናው። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እንለፍ። ጋዜጠኛ ተመስገን ደሳለኝ ከታሰረ ከትናንት በስቲያ አንድ ዓመቱን ደፍኗል። የተመስገን ጤና አሳሳቢ መሆኑን ቤተሰቡ ገልጿል። በዚሁ ዝግጅት በዕለቱ ይዘንላችሁ ቀርበናል። ማረሚያ ቤቱ ግን ተመስገን ሕክምና እያገኘ መሆኑንና ጤናማም መሆኑን ይናገራል። ሁሉንም ወገኖች ያካትተው ቅንብር ቀጥሎ ይቀርባል። ተመስገን ደሳለኝ የፍትህና የልዕልና ጋዜጦችና የአዲስ ታይምስና ፋክት መጽሔቶች ባለቤትና ዋና አዘጋጅም እየሆነ ሲሰራ ቆይቷል። ተመስገን ደሳለኝ ከተመሰረቱበት ክሶች በአንደኛው የሶስት ዓመት እስራት ተፈርዶበት ዝዋይ ወህኒ ቤት ይገኛል። የተመስገን ጤና ጉዳይ እጅግ አሳሳቢ መሆኑን የተለያዩ ጎብኚዎቹና የቤተሰቡ አባላት ሲገልጹ ቆይተዋል። ተመስገን ከሚያሳትማቸው መጽሔቶች በአንዱ ላይ አምደኛ የነበሩት ዶክተር ያዕቆብ ኃይለማርያም የዛሬ ሶስት ወር አካባቢ አይተውት እንደነበረ ገልጸውልኛል።
እና ሌላ አንድ ሁለት ሰው ጨምረን ከአንድ ከሶስት ወር በፊት ይሆናል። እና በዚያን ጊዜ ጆሮው ይደማ ነበረ። የሐኪም እርዳታ ምንም አላገኘም። መድኃኒትም ማስገባት አይቻልም ተባለ እንጂ እኛ መድኃኒትም ልንልክለት አስበን ነበረ። እና በዛ ሁኔታ ነው ያየሁት። አሁን ግን ተመልሼ ላየው ነኝ። ቅርብ ጊዜ እንግዲህ ለማየት ይፈቀድ አይፈቀድ እንደሆነ እርግጠኛ አይደለሁም፣ ግን ሄጄ መሞከሬ አይቀርም።
የተመስገን ደሳለኝን ታናሽ ወንድም ታሪኩ ደሳለኝን ትናንት ምሽት ላይ በስልክ አግኝቼ አነጋግሬው ነበረ። ትናንትናውኑ ጎብኝቶት እንደነበረ ነግሮኛል። ለመሆኑ ጤናውና የመንፈሱስ ሁኔታ እንዴት ነው?
ጤንነት በጣም አሳሳቢ ደረጃ ላይ ነው ያለው። ሲራመድ ትንሽ ጉርንጎቶች አደርገዋል። በጀርባው እብጠት ምንም አልቀነሰም። በጀርባው መተኛት አይችልም። ወገቡ እንደታመመ ነው። ሙሉ ለሙሉ ግራ ጆሮ መስማት አቁሟል። 8 ወር ሆኖ ምንም ሕክምና አላገኝም። እኛም ጠይቀን ነበረ፣ አመልክተንም ነበረ። አያገባንም፣ አይመለከተንም፣ አይመለከተንም እያሉ እስካሁን ምንም በዚህ በጤንነቱ ጉዳይ በቃ አሳሳቢ ደረጃ ላይ ነው ያለው።
እነማን ናቸው አያገባንም ያሉት? ለማን ነው እናንተ ሲያመለከታችሁት?
መጀመሪያ ያመለከትነው ለማረሚያ ቤቱ አስተዳደር ነው። ለማረሚያ ቤቱ አስተዳደር አመለከትን። እኛ አይመለከተንም፣ እንዴት አይመለከታችሁም? በእጃቸው ያለ እስረኛ አይደለ ወይ አለን። አይመለከተንም አሉ። አዲስ አበባ ደግሞ ፌዴራል ማረሚያ ቤቶች ዋናው እዚህ አዲስ አበባ ነው የሚገኘው። እዛ ሄደን አመለከትን። እነሱ ደግሞ በማረሚያ ቤቱ ስራ ጣልቃ አንገባም አሉ። እንግዲህ ማን እንደሚሰራ አናውቅም። ሁለቱም ጋር ነው ያመለከትነው፣ ሁለቱም ጋር ነው የጠየቅነው። አሁን ያለው እሱ ዘዋይ ነው የሚገኘው።
ዘዋይ ላለው ማረሚያ ቤት ነው ያመለከታችሁት?
ዘዋይ መጀመሪያ ነው ያመለከትነው። ዘዋይ ላለው ማረሚያ ቤት፣
ለራሱ ላለበት ማረሚያ ቤት፣
ለማረሚያ ቤቱ፣ ለአስተዳደሮቹ ነው ያመለከትነው። ላለበት ማረሚያ ቤት ነው ያመለከትነው። አይመለከተንም አሉ። አያገባንም። ምንድን ነው የማያገባችሁ? እጃችሁ ላይ ቢሞት ሳል ነው በቃ አያገባንም አሉ። ብዙም ሰዓትም አላስተናገዱንም። አዲስ አበባ መጠን አመለከትን። እነሱ ደግሞ በማረሚያ ቤቱ ስራ አንገባም እና በጤንነት ጉዳይ የግል ሐኪም ይዘን እንምጣለን። እሺ ማስታገሻ መድኃኒት እናስገባለን። ከቫዝሊን እንኳን አቅም መታሻ እንኳን ይኮን ብለን አይቻልም አሉ። መጽሐፍ ማንበብ እስካሁን አይችልም፣ እንደተከለከለ ነው ያለው።
አይገባለትም፣
ክልክል ነው። ተመስገን ማንበብ ተከልክሏል ከነጭራሽ። ከፈለጋችሁ እስከ 10ኛ ክፍል የሆነ የትምህርት መርጃ ብቻ አስገቡለት ነው የሚሉት። እንግዲህ ሌላ ምንም መጽሐፍ አይገባም። እዛም ከእስረኛም ተቀብሎ ማንበብ አይችልም። በዚህ ላይ ከሱ ጋር የሚያወሩት እስረኞች ወደ ጨለማ ቤት ወስዷቸዋል። ስለዚህ ብቻውንም ከሰው ጋር መሆን አሁን ከሰው ጋር የቀለቀሉ ከሰው ጋር መሆን ብቻውን ነው ያለው። እያንዳንዱ የሚያደርጉ እንቅስቃሴ ቆጣጠሩትን። በዚህ ሁኔታ ነው ያለው የጤንነቱና የእስር ሁኔታ። ሞራሉን በተመለከተ ምንም ከመግባቱ በፊት ከነበረው በላይ ነው ያለው። እኛን ተጠያቂ የምንመስለው እሱን አበረታቶ የሚልከን ምናምን፣ ምንም መንፈሱ ላይ ሞራሉ ላይ ምንም የደረሰ ነገር የለም። የሚሰበረም አይደለም ያለው ጉዳይ ሳይሆን በቃ እኛ ሄደን ጠይቆን ነው ወደ ቤታችን የምንመለሰው። እሱ አጥናንቱን ምናምን የምንመለሰው ያው የጤንነቱ ጉዳይ እንግዲህ ከእሱ አቅም በላይ የበሽታ ጉዳይ ስለሆነ እንጂ ሞራሉ ምንም ባለበት ነው ያለው።
ምን ያህል ጊዜ ነው ፍርዱ?
3 ዓመት ነው።
በአንድ ጉዳይ ብቻ ነው አሁን የተፈረደበት? ስንት ክሶች ነበሩበት?
አጠቃላይ የተከሰሰው ክስ በ150 ክስ ነበረ። አጠቃላይ የተከሰሰው ክስ ከ150 ውስጥ 5 ተመረጠ። ከ5ቱ ደግሞ 5ቱን እንደ አንድ አድርገው ደግሞ ፈረዱበት።
ቤተሰቡ ለመሆኑ ምንድን ነው የሚሰማው?
ጥሩ አይደለንም። ጥቅምት 2007 የነበረን ደስታ የነበረን ሁኔታዎች ብዙ ምንም ነገር የሉም። በቃ ባለንበት ነው የቆም ነው። ቤተሰብ ነው የሚታሰረው። አሁን የገባኝ ቤተሰብ እንደሚታሰር ነው የገባኝ። እናታችን በዚህ ጉዳይ 2-3 ታማለች። በዚህ ሀሳብ ውስጥ ነው ያለችው። እኛም እየሰራንም አይደለም። ሁሉም ሰው እዛ ነው ያለው። በዚህ ላይ እስር ቤቱ ያለው ከአዲስ አበባ 165 ኪሎ ሜትር ርቀት ላይ ነው የሚገኘው። እንደ ልብ መሄድ አትችልም። ብዙ ወጪ ነው የምታወጣው። በሄድን ቁጥር ወንድሞቼም አሉ እኔም አለው። በሄድን ቁጥር መንገላሳት ነው። እንግዲህ በዚህ ውስጥ ነው ያለ ነው እስካሁን።
ከታሪኩ ደሳለኝ ጋር ጋር ይህንን ከተጫዋወትን በኋላ ይህንኑ የተመስገን የጤናና የቤተሰቡን ጉዳይ አንስቼ ጥበቃውን አቶ አመሃ መኮንንን አነጋግሬያለሁ።
ሁኔታውን ፈቅደውልኝ ያለበት ቦታ ድረስ ሄጄ አላየሁትም። ነገር ግን ያው በለት በየጊዜው ያለበት ሁኔታ እከታተላለሁ። ዛሬ ያለበትን ሁኔታ እንደዚሁ ከወንድሙ በቂ መረጃ አግኝቻለሁ። ያው ጤና ሁኔታ በየጊዜው የተባባሰ ያለበት ሁኔታ ነው። አንድ ጆሮ የማይሰማበት ሁኔታ ነው ያለው ሙሉ በሙሉ። ሌላው ደግሞ ከዚህ በፊትም ከነበረው የጀርባ ህመም ጋር በተያያዘ አሁን ጀርባው አካባቢ በግልጽ የሚታይ የእብጠት ሁኔታ አለው። ይሄ ነገርም በእንቅስቃሴውም ላይ እንደዚሁ እክል እየፈጠረበትና እንደ ልቡ የማይንቀሳቀስበት በጀርባው ሙሉ በሙሉ የማይተኛበት ደረጃ ላይ ነው ያለው እና ያው የህመሙ ሁኔታ ከጊዜ ወደ ጊዜ የተባባሰ እንደሆነ ነው ያለኝ መረጃ።
ወንድሙን አነጋግሬው ነበርና እኔ ሕክምና ማግኘት አለመቻሉን እነሱም ራሳቸው በቤተሰብ ደረጃ ለማሳከም ጠይቀው ፍቃድ አለማግኘታቸውን ነው የገለጹልኝና ለመሆኑ ይሄ ጉዳይ ከመብት ጋር ከህገ መንግስቱ ጋር ያያዝ ምንድን ነው የሚመስለው? እንዴት ነው እርሱ የሚተነትኑት እንደ ህግ ባለሙያ?
ትክክል ነው። እኔም ያለኝ መረጃ ይሄ ነው። እሱ ራሱ ከአንዴም ሁለቴ ሶስቴ አራቴ በቂ ህክምና ለማግኘት ድል እንዲሰጠው ጠይቆ አልተፈቀደለትም። ቤተሰቦቹም ይህንኑ ጥያቄ አቅርቦ አልተፈቀደላቸውም። አንድ ፍርደኛ ያሉት መብቶች ምንድን ናቸው፣ የሌሉት መብቶች ምንድን ናቸው ከሚል ነው መነሳት የሚቻለው። የተፈረደበት ሰው ያው ቤዚካሊ የማይኖረው መብት የመንቀሳቀስ መብት የለውም። ታስሮ በሚገኝበት ቦታ ተወስኖ እንዲቀመጥና ምናልባት የሚያስፈልገው ከሆነ ደግሞ ያው የሪሃብሊቴሽን ወይም የተሃድሶ እርምጃዎች እንዲወሰዱለት ነው የሚጠበቀው። ዛሬ እንግዲህ የተፈረደበት ሰው ወይም በእስር ላይ ያለ ሰው በሌላው ሀገር ሌሎች መብቶችም እስከ ቤተሰብ የመመስረት የመራባት መብቶች ሁሉ አሉት። እሱ ምናልባት በእኛ ሀገር ተጨባጭ ሁኔታ ቅንጦት ነው ቢባል እንኳን በህገ መንግስቱና ኢትዮጵያ በተቀበለቻቸው ዓለም አቀፍ የሰብአዊ መብት ድንጋጌዎች ላይ ግልጽ የሆኑ በህግ ቁጥጥር ስር ያለ ሰዎች መብቶች አሉ። አንዱ አጠቃላይ መብት ለማንም ሰው የሚገባው መብት በህይወት የመኖር መብት ነው። በህገ መንግስት አንቀጽ 14-15 ላይ በግልጽ የተደነገገ ነው። ሰው ተመስገንም ሆነ ማንኛውም የተፈረደበት ሰውም ይሄ መብት አለው። የሞት ፍርድ የተፈረደበት ሰው ካልሆነ በስተቀር ህይወቱን ለአደጋ ከሚያጋልጡ ማናቸውም ሁኔታዎች የመጠበቅ መብት አለው። እንደዚሁ በህገ መንግስቱ አንቀጽ 16 ላይ በግልጽ የተቀመጠ የአካል ደህንነት መብት አለ። ይህም መብት ለማንኛውም ሰው መከበር ያለበት ሰው ነው መብት ነው። ማንኛውም ሰው በአካሉ ላይ ጉዳት ሊያደርስ ከሚችል ማናቸውም ሁኔታ የጤናም ሆነ ሌሎች ሁኔታ የመጠበቅ መብት አለው። ከዚህ አጠቃላይ መብት በተጨማሪ ግን በጣም ስፔሲፊክ ደግሞ በእስር በማናቸውም እስር ሁኔታ ላይ ያለ ሰው ሊኖረው የሚገባቸው መብቶች ደግሞ እንደዚሁ ህገ መንግስቱ አንቀጽ 21 ላይ በዝርዝር ያስቀምጣል። አንደኛው የታሰሩ ሰዎች ወይም በእስር ያሉ ሰዎች ሰብአዊ ክብራቸው የመጠበቅ መብት አለ። አንድ ሰው በህመም እየተሰቃየ ለዛ ህመሙ ተገቢው ህክምና እንዲያገኝ እድል የማይፈጠርለት ከሆነ ሰብአዊ ክብሩ ላይ ነው ጥያቄ እየተነሳ ያለው። ሌላ በዚሁ የህገ መንግስቱ ድንጋጌ ላይ እንደዚሁ በማናቸውም የእስር ሁኔታ ያለ ሰው ከሐኪሞቻቸው ጋር የመገናኘትና የመጎብኘት መብት አለው። ይሄ እንግዲህ በእኛ ሀገር ሁኔታ ሲተረጎም እንደ ሌላው ሀገር እያንዳንዱ ሰው የራሱ ሐኪም የለውም። ይሄ በቀጥታ ሊሆን ይሄ ትርጉም ሊሰጠው የሚችለው ሐኪም ማየት የፈለገ ከማረሚያ ቤቱ አቅም በላይ በሆነ ጉዳይ ሐኪም ማየት የፈለገ እንደሆነ አንድ የህግ ታራሚ ይሄ መብቱ አለው ነው። አሁንም ከዚህም ከህገ መንግስቱ እንደውም መሰረት አድርጎ የወጣ ነው ተብሎ ሊገመት የሚችለው ደግሞና በቀጥታ የፌዴራል መንግስቱ ታራሚዎችን ወይም ፍርደኞችን የሚመለከት ፌዴራል ታራሚዎች አያያዝን የሚመለከተው የሚኒስትሮች ምክር ቤት ደንብ ቁጥር 138/2007 ነው። ይሄ ደንብ በተለይ በአንቀጽ 11 ላይ ግልጽ የሆኑ ጤና ከህክምና ጋር በተያያዘ የታራሚዎችን መብት ያስቀምጣል። በንዑስ አንድ ላይ አንድ ታራሚ የጤና እክል ተገጠመው ያለ ክፍያ፣ ይሄ እንግዲህ እዛው ማረሚያ ቤት ውስጥ ሊደረግ የሚገባ ነው፣ ያለ ክፍያ ህክምና ማግኘት እንዳለበት ያስቀምጣል። ማረሚያ ቤቱም በቂ የህክምና ተቋም ሊኖረው እንደሚገባ፣ ምናልባት ደግሞ ከማረሚያ ቤቱ አቅም በላይ የሆነ ህክምና የሚፈልግ ከሆነ አንድ ታራሚ ደግሞ ማረሚያ ቤቱ ኦፊሰር ወይም የህክምና ኦፊሰር ይሄን ታራሚ እንደ ታራሚው ጤና ጉድለት አይነት ለሚመለከተው ሆስፒታል ሪፈር የማድረግ የማስተላለፍ ኃላፊነት እንዳለበት ያስቀምጣል። ሌላው በጣም ጠቃሚው ነገር በዚሁ የሚኒስትሮች ምክር ቤት ደንብ ላይ የተቀመጠው ደግሞ አንድ ታራሚ የጤና እክል ከገጠመውና ተይዞ ያለበት ሁኔታ ይህንን የጤና ሁኔታውን የሚያባብስ ወይም ለጤና ሁኔታ ምቹ የማይሆን ከሆነ ይሄ ነገር እንዲሻሻል ለማረሚያ ቤቱ አስተዳደር ሀሳብ የማቅረብ እና አፈጻጸሙንም የመከታተል ግዴታ እንዳለበት ሁሉ ያስቀምጣል። አሁን ያለኝ መረጃ እንግዲህ ከጋዜጠኛ ተመስገን ደሳለኝ ካለበት የጤና ጉድለት በተጨማሪ ተይዞ ባለበትም ሁኔታ አንደኛ ለ80 ሰው ላልበለጠ ታራሚ በተዘጋጀ ክፍል ውስጥ እስከ 300 እና እንደዛ አካባቢ ቁጥር ያላቸው ታራሚዎች ባሉበት የአእምሮ ህመምተኞችም ባሉበት ሁኔታና ኢቭን የጤናውን ሁኔታ በራሱ መንገድ እንኳን ሊከታተል ሊንከባከብ በማይችልበት ሁኔታ ውስጥ እንዳለ ነው ያለኝ መረጃ። ይሄ እዚህ ላይ የማረሚያ ቤቱ የሕክምና ኦፊሰር ይሄ ሁኔታ እንዲስተካከልም ለማረሚያ ቤት አስተዳደር ሀሳብ የማቅረብ ወይም ሪኮሜንዴሽን የማቅረብ ግዴታ አለበት። እንግዲህ እነዚህ ሁሉ የታራሚ ወቅቶች በእነዚህ በጠቀስኳቸው የሎካል ሕጎች ወይም የሀገር ሕጎች ውስጥ የሀገር ውስጥ ሕጎች ብቻ የተደነገጉ ሳይሆን ኢትዮጵያ በተቀበለቻቸው ዓለም አቀፍ የሰብአዊ መብት ድንጋጌዎች ላይም በግልጽ የተደነገጉና በህገ መንግስቱ መሰረትም እነዚህ ዓለም አቀፍ የሰብአዊ መብት ድንጋጌዎች የአገር ውስጥ ህግ የሆኑበት ሁኔታ ነው ያለውና ከህግ አንጻር ጋዜጠኛ ተመስገን ደሳለኝ ሁኔታን ለማሻሻል መብት ለማስከበር ብቻ ሳይሆን በማናቸውም በስር ላይ ላሉ እና እንደዚህ አይነት እንደ ጋዜጠኛ ተመስገን ደሳለኝ አይነት የጤና ጉድለት ላለባቸው ሰዎች መፍትሄ የሚሰጥ በቂ ህግ አለን እና በአጠቃላይ ህጉ እንዲህ አይነት ዝርዝር ሁኔታ የተቀመጠ ነው። እንግዲህ
የተመስገን ደሳለኝ ቤተሰብ ያለበትን ጭንቀትና አቤቱታ ይዤ ወደ ዝዋይ ማረሚያ ቤት አስተዳደር ደወልኩኝ። ዛሬ ከሰዓት በኋላ እዚያ ካገኘኋቸው የሥራ ኃላፊ ጋር የሚከተለውን ተለዋውጠናል።
ይሄ ጥያቄ ከውጭ ጉዳይ ሚኒስትርም ከእኛ ተቀርቦ ምላሽ ሰጥተናል በጽሁፍ።
እሺ።
ይሄ የተባለው ነገር በሙሉ ውሸት ነው። ሕክምናም አልተከለከለም። ምንም የተከለከለው ነገር የለም። ይህንን ላረጋግጥልዎት እወዳለሁ። ከዚህ የተለየ ነገር የለም።
የጤናው ሁኔታ ግን ጥሩ ነው?
ጤና ምንም ችግር የለበትም። በአካል እየዞረ እየተራመደ ማረሚያ ቤት ውስጥ እንደፈለገ ነው እየሆነ ያለው።
ህክምና እያገኘ ነው? እየሄደ ነው? ሐኪም እያየ ነው?
ምንም ዴሌ በየቀ ነው እንደሚባለው። የጤና ችግርም ያን ያህል የለበትም። ህክምናም አዲስ አበባ ድረስ ሪፌር ሄዶ ተልኮ ይታከማል። እዚህም ሆስፒታል አለ፣ እየታከመ ነው። ይሄ ነው ያለኝ መረጃ።
ይሄንን እርሱ የነገሩኝን ነገር ማስተላለፍ እችላለሁ?
በምን በእንትን
በራዲዮ
በትክክል።
እሺ፣ ማን ልበል ጌታዬ? ስሙን ይንገሩኝ።
ስሜ ለጊዜው ቢቆይ።
ኃላፊነቱንስ ሊነግሩኝ ይችላሉ?
የማረሚያ ቤቱ ጽህፈት ቤት ኃላፊ ነኝ።
በጣም አመሰግናለሁኝ።
እሺ፣ እሺ።
ከዚህ ከማረሚያ ቤቱ የጽህፈት ቤት ኃላፊ መልስ ጋር ወደ ጠበቃው ወደ አቶ አመሀ መኮንን ልንመለስ።
አንደኛ እርስ በርስ የሚጣጣም አይደለም። ጤና ሁኔታ ደህና ከሆነ አዲስ አበባ ድረስ መጥቶ የሚታከምበት ምክንያት የለም። ግን አዲስ አበባ ደግሞ መጥቶ ታክሟል ከሚባለው ሙሉ በሙሉ ስህተት ነው፣ ትክክል አይደለም። አለ የሚባል መረጃ ካለ መቅረብ ይችላል። ምክንያቱም አዲስ አበባ የመምጣት እድል ካለው እኔም የማውቅበት ሁኔታ መኖር አለበት። ቤተሰቡም ይህንን የሚደብቅበት ምክንያት የለም። ሁለተኛ አንድ ታራሚ ሳይታመም ችግር ሳይኖርበት ችግር አለበት በዚህ ደረጃ ታሟል ተብሎ የሚነገርበት ምንም ምክንያት የለም። ምናልባት ህመም ሳይኖርበት ወደ አዲስ አበባ እንዲመጣ ተፈልጎ ነው የሚባል ከሆነ ምንም ብዙም የሚያሳምን ነገር የለም። ዞሮ ዞሮ በህግ ቁጥጥር ስር ነው ያለው። ለህክምና የሚመጣም ከሆነ አስፈላጊ በሆነ ቁጥር ባለው አጃቢ ታጅቦ ነው የሚመጣው እና ምንም ሌላ ሞቲቭ ይሄ ችግር ሳይኖርበት ችግር አለበት ሊባል የሚችልበት ሞቲቭ ያለ አይመስለኝም፣ ወይም ፍላጎት ያለ አይመስለኝም።
መጪው ምን እንደሚሆን እየተከታተልኩ ይዤላችሁ መለሳለሁ። ስማቸውን ሊነግሩኝ ባይፈቅዱም መረጃ ለሰጡኝ የዝዋይ ማረሚያ ቤት አስተዳደር ጸሐፊ ለዶክተር ያዕቆብ ኃይለ ማርያም፣ ለጠበቃው ለአቶ አመሀ መኮንን እና ለተመስገን ወንድም ለታሪኩ ደሳለኝ ምስጋና አቀርባለሁ። ወደ ተከታዩ ዘገባ እናልፋለን። የቀድሞው የአሚሶም ጦር ዋና አዛዥ ለሰላም ጥበቃ ተልእኮ የሚውለውን ነዳጅ ለሌላ ተግባር አውለዋል፣ በሽያጩም ተጠቅመዋል ተብለው ተወንጅለዋል። አዛዡ ከ7000 ሊትር በላይ ናፍጣ ነው ሸጠው ገንዘቡን በሉ የተባሉት። ይህ በእንዲህ እንዳለም በርካታ ወጣት ተማሪዎች አልሸባብን እየተቀላቀሉ መሆናቸውን የኬንያ መከላከያ ሚኒስቴር አስታውቋል። እነዚህን ሶማሊያን የሚመለከቱትን ዜናዎች አዲሱ አበበ እንደሚከተለው አጠናቅሯቸዋል።
ወደ 50 በሚሆኑ የስዋሂሊ ቋንቋ ተናጋሪዎች የታጀበ አንድ ጥቁር መለያ የለበሰ የነውጠኛው ቡድን አባል በ21 ደቂቃ የቪዲዮ መልእክቱ በእርግጥም የአልሸባብ ተዋጊዎች ቁጥር እየመነመነ መሄዱን ይፋ አድርጓል። ይሁንና ቪዲዮው ላይ የሚስተዋለው የኬንያው አልሻባብ መሪ አህመድ ኢማም አሊ ግን አንድ መልእክት ነበረው።
utaskia amalia zinafanywa ndani ya Mogadishu vijana watatu wanne
ተናጋሪው ሞቃዲሾ ውስጥ በሶስት ወይም በአራት ወንድሞች የሚካሄዱ ኦፕሬሽኖች የምዕራብ አገሮችን እርዳታ የሚያገኙና ከተለያዩ አገሮች የተውጣጡ ወታደሮችን እንዳሸነፉ ስንት ጊዜ ነው የሰማነው ብሎ ጥቂት ልጆች 4 ወይም 6 ሆነው አንድ ካምፕ መቆጣጠር ይችላሉ ነው ያለው። ይህን ሲል ግን ስለ አንድ የተለየ ጥቃት ይናገር ወይም አይናገር ግልጽ አይደለም። የሶማሊያ የደህንነት ባለስልጣናት በሚሰለጥኑበት በአንድ የሞቃዲሾ ወታደራዊ ቅጥር ግቢ ውስጥ ለደረሰ ጥቃት አልሻባብ ባለፈው ሰኔ ወር ኃላፊነት መውሰዱ አይዘነጋም። ነውጠኞቹ ከዚህም ሌላ ደቡባዊ ሶማሊያ ውስጥ በሚገኝ ቡሩንዲያውያንን ኤዩ ማለትም የአፍሪካ ህብረት ሰራዊት ላይ ጥቃት አካሄደው 30 ወታደሮችን ገድለዋል። አብዱ ወሃብ ሼክ አብዱ ሰማድ ነጻ ወይም በግል የሚንቀሳቀሱ ተንታኝ ናቸው። ይህ የቀረበው ቪዲዮ ግራ የተጋቡ ወጣቶችን ኢላማ ያደረገ ወይም እንዲህ ያለው ወጣቶችን ለማጥመድ የተቃጣ ነው ይላሉ።
Guy is going to boost the morale of the fighters. And in fact he admitted they lost the ground.
ተናጋሪው የተዋጊዎቹን ሞራል ያበረታታ ነው። እንደ እውነቱ ከሆነም አልሻባብ እንደ ተዳከመና በተለያዩ ኦፕሬሽኖች መመታታቸውን አምኗል። ታገሱ፣ ድል ተቃርቧል፣ በቅርቡም ችግሮችን ሁሉ እናስወግዳለን በማለትም እየሰበከ ነው።
የሽብርተኛነት ተመራማሪውና አማካሪ ጃስሚን ኦፐርማን ግን ቀደም ባለው ትንታኔ አይስማሙ።
What we are seeing here is an al-Shabaab in a much stronger position as previous.
አሁን የምናየው አልሻባብ እንደ ተዚህ ቀደሙ ሁሉ ጠንከር ያለ አቋም እንዳለው ነው። ቪዲዮውን የሚያዩ ማንኛውም ሰው ተናጋሪው በተዝናና መልኩ እየተናገረ መሆኑን ያስተውላል። ተዋጊዎቹ በተጠናከረ ስሜትና ሞራል ውስጥ ናቸው። ትግስት አድርጉ፣ ማንኛውንም ነገር በቁጥጥሩ ስር ያደረገው አልሻባብ የሚሰራውን ያውቃል የሚል መልእክት ነው የተላለፈው።
የኬንያ የደህንነት ኃይሎች በቅርቡ እስከ ሶማሊያ ድንበር በመትዋሰነው በኬንያዋ ቦኒ ጫካ ውስጥ የመሸገውን አልሻባብ ለማባረር አንድ የመልሶ ማጥቃት እርምጃ አካሄደው እንደነበር ይታወቃል። የኬንያው አልሻባብ ጦር አዛዥ በበኩሉ ረጅም ለሆነ ውጊያ እየተዘጋጁ መሆናቸውን ገልጧል።
ነሳይዚ ማካፊሪ ወናጁዋ ቱኮንዳኒያ ኬንያ
በስዋሂሊ ቋንቋ በሰጠው ገለጣ ኬንያ ውስጥ እንዳለን ያውቃሉ፣ ያለንበትን ጫካም ያውቁታል። ጦር መሳሪያዎቻቸውን ይዘው ወደዚያ ጫካ ይምጡ። ከዚያ ጫካ ውስጥ በሕይወት የሚወጣ አሸናፊው እርሱ ነው። ይህንን ብቻ ነው የምነግራቸው ብሏል። ከአልቃይዳ ጋር ንክኪ ያለው አልሻባብ ዓለም አቀፍ ድጋፍ የሚያገኘውንና የሞቃዲሾ ውስጥ ያለውን መንግሥት ለመገልበጥ የሚዋጋ ቡድን መሆኑ ይታወቃል። የሶማሊያው መንግሥት ከኬንያ፣ ከኢትዮጵያ፣ ከብሩንዲ፣ ከኡጋንዳና ከጅቡቲ በተውጣጡ በ22,000 ወታደሮች ይታገዛል።
ተከታዩ ዝግጅታችን የተፈጥሮ አካባቢ ሳይንስና ሕይወት ነው። በዛሬው የተፈጥሮ አካባቢ ሳይንስና ሕይወት ዝግጅታችን አንድ ለየት ያለ ወጣት ይዤ ቀርብ ያለሁኝ። አስመላሽ ዘፈሩ ይባላል። የራሱን አይሮፕላን አንጽቶ ለመብረር እየተንቀሳቀሰ ነው። ለመሆኑ አስመላሽ ዘፈሩ ማን ነው? በቅድሚያ አስመላሽን ለጊዜው አመሰግንኩና ወደ ቃለ ምልልሳችን ገባን። ተዋውቁት።
በቅድሚያ እኔም አመሰግናለሁ እድሉን ስለሰጣችሁኝ። አሁን የምኖረው አዲስ አበባና ሰንዳፋ ነው። ፕሮጀክቱ እዛ ስለሆነ ያለኝ ሰንዳፋ፣ አዲስ አበባ እቃዎች መግዛት ስለሚያስፈልግ እዛም እዚህም እያልኩ ነው የምኖረው። አስመላሽ ዘፈሩ አይሙት ይባላለኝ። የ35 ዓመት ወጣት ነኝ። የመጀመሪያ ዲግሪ በጤና መኮንን አለኝ ከአለማ ዩኒቨርሲቲ። ፕላስ ደግሞ ከሐዋሳ ዩኒቨርሲቲ 2 ዓመት ተኩል ያህል ሲቪል ኢንጂነሪንግ ተምሬያለሁ። ማታማት
ሰንዳፋ ያለህ ፕሮጀክት ምንድን ነው?
ቀላል አይሮፕላን ነው። ሁለት ሰው መያዝ የምችል ቀላል አይሮፕላን።
እሺ፣ ለመሆኑ ከየት አመጣው ሀሳቡን አይሮፕላን የመስራትን?
ትግራይ ነው የተወለድኩት። እዛ እያለን የእርዳታ አይሮፕላኖችን አይ ነበረ በልጅነቴ ማለት ነው። እነዚህ ቀይ መስቀል አይሮፕላኖች አይ ነበረ እዛ ትግራይ እያለን። ከዛ በኋላ ደግሞ ወደ ሐዋሳ ከሄድም በኋላ ቤተሰብ በሙሉ ማለቴ ነው፣ እዛ ደግሞ እንደ አጋጣሚ አየር ማረፊያ አካባቢ ነበር ሰፈራችን እና አብዛኛው ጊዜ እዛ ነው ያሳለፍኩት ጊዜ በልጅነቴ። እና አይሮፕላኖቹን አየ ነበረ፣ ኤክስፖዠሩ ነበረኝ ሲያርፉ ሲነሱ። እነዚህ ለመድኃኒት መርጫ የሚሆኑ አይሮፕላኖች ነበሩ፣ የመንግስት እርሻ ላይ
ሴስናዎች ማለት ነው።
ትናንሽ ቀላል አይሮፕላኖች። ስለዚህ እነሱን እያዩ ሆነ ያደግኩት። እና በቃ በልጅነቴ ወስኜ ነበር ሳድግ እኔ ፓይለት መሆን እንዳለብኝ።
እና ለምን
በኋላ መሆን አልቻልኩም?
ለምን
አጭር ነህ ተብዬ ከኢትዮጵያ ኤርላይንስ ሪጀክት ተደርጌያለሁ።
ስንት ነው?
ሜትር ከ69 ነኝ።
እሺ።
የሚያስፈልገው ግን ፓይለት ለመሆን በእኛ ሀገር ክራይቴሪያ ሜትር ከ70ና ከዛ በላይ ነው።
ለትንሽ
በጣም ለትንሽ ኦልሞስት
አንድ ሴንቲሜትር
ለመናገር ሜትር ከ70ና ሜትር ከ69 ለመለየት ይከብዳል። በምታይ በሳል
የጣታችንን አንዷን ክፋይ ማለት ነው።
አዎ፣ ጸጉሬ እኮ ደርሷል በዛን ሰዓት።
ጸጉርህን ሳይ ደግሞ ፎቶግራፍ ላይ ደህና አፍሮም ስለሆንክ ከዛ በላይም ሊሄድ ይችላል።
ሁሌ እንደዛ ነኝ። እና
እሺ፣
ጸጉሬ ደርሶ ነበረ። ትንሽ ደግሞ እየተንጠራራ ነበር፣ ሰውየው ዝቅ ያደረገ ነበር በክራይቴሪያ ወቅት። እኔ ለማለፍ ካለኝ ጉጉት የተነሳ ወደ ላይ ሁሉን ጠራራ ነበር ያችን ለማሟላት።
እሺ
ጫማና ውልቃን ለቀው። በዛ ምክንያት ያው ሳሎን ወደ ፓይለት መሆን የነበረኝ ፍላጎት ሳሎን ቀረው ማለት። በወቅቱ ደግሞ ከኢትዮጵያ ኤርላይንስ ውጭ ሌላ አቪዬሽን አካዳሚ አልነበረም እንዳሆኑ ማለት ነው። አሁን በአሁኑ ሰዓት ሌሎች የግል አቪዬሽን አካዳሚዎች አሉ፣ ገንዘብ ካለ መማር ትችላለህ። በዛን ሰዓት ግን ኢትዮጵያ ኤርላይንስ ብቻ ነው ያለው እና አቪዬሽን አካዳሚ ካልገባ ኢትዮጵያ ኤርላይንስ ሌላ ቦታ መግባት እድሉ የለም በእኛ ሀገር።
መቼ ነበር ያ የሆነው? ከኢትዮጵያ መንገድ ማለት የዛሬ 14 ዓመት 15 ዓመት አካባቢ ማለት ነው።
አዎ አዎ።
እሺ፣ ከዛ በኋላስ ቀረህ ወደ ስልጠናውም ሳትገባ? ለመሆኑ አይሮፕላን ላይ ወጥተህ ታውቃለህ? በአይሮፕላን በረህ ታውቃለህ?
እስካሁን በረህ አላውቅም።
እስካሁን ድረስ
በረህ አላውቅም፣ ግን በራሴ በራለሁ።
በራሴ አይሮፕላን አሁን ገና ልትበር ነው?
አዎ።
መቼ ነው የምትበረው?
ጥቅምት 28
ማለት ዛሬ እኮ ጥቅምት 4 ነው።
ከ24 ቀን በኋላ ማለት ነው።
ዝግጁ ነች ለዛን ጊዜ አይሮፕላንህ?
አዎ አዘጋጅቻታለሁ።
እስቲ እንዴት ሰራሃት ንገረኝ እስቲ። ምን ጠየቀችህ? የሲቪል ኢንጂነሪንግ እውቀትህ ምናልባት ለዚህ ጠቅሞ ይሆን? ሲቪል ኢንጂነሪንግ ነው አይደለም ያልከኝ?
አዎ።
ግን ሲቪል ኢንጂነሪንግንና
በኋላ
ሲቪል ኢንጂነሪንግንና ይሄንን ምን አገናኛቸው? ሜካኒካል ነው ይሄኛው።
እኔ ጤና መኮንን ግራጁዌት ካረኩ በኋላ በ1996 ግራጁዌት ያደረኩት።
ያው
ከዛ በኋላ አፋርም ተመድቤ ጤና ጣቢያ ኃላፊ ሆኜ 2 ዓመት አገልግዬ ነበር። ከዛም በኋላ ወደ ሐዋሳ ሄጄ ወንድሜ ጋር እዛ ነበረ፣ እሱ ጋር ቁጭ ብዬ ለመማር አስቤ ነበረ። ከዛ በኋላ እኔ አይሮፕላን ለመስራት ፍላጎት ስለነበረኝ ፓይለት መሆን ስላልቻልኩኝ ሰዎችን አማክር ሁሉ ነበረ፣ ምን ብማር አይሮፕላን ለመስራት ያስችለኛል የሚለውን ለመቀል። ከዛ በኋላ ሰዎች ሳማክር ሰዎችም አላመኑኝም፣ ያሾፋሉ፣ እውነትም ይሆን ስላልመሰላቸው። ከዛ ጤና መኮንን ስለው ከየትኛው ፊልድ ብማር አይሮፕላን መስራት እንዳለብኝ አላውቅ ነበር በወቅቱ። ከዛ በኋላ ሲቪል ኢንጂነሪንግ ጆይን አደረኩ ማለት ነው። ማታ ማታ ቀን ቀን እየሰራሁኝ ማታ ማታ ሲቪል ኢንጂነሪንግ መማር ጀመርኩኝ። እዛ ላይ እንደውም ሰቃይ ነበርኩኝ ሲቪል ኢንጂነሪንግ ላይ።
አዎ።
ግን አንድ 2 ዓመት ከተማርኩኝ በኋላ ሳይሮ ሳይንሱ ከአቪዬሽን ሳይንስ ጋር አይገናኝም። የምማረው ስለ ኮንክሪት ነው፣ ስለ አፈር ነው ምርምር። ስለዚህ ይሄ ሳይንስ ማቋረጥ አለብኝ ብዬ 2 ዓመት ተኩል እንደተማርኩኝ ጊዜ ከምገድል ወደ ኢንተርኔት ማንበብ በተመለስኩኝ እና ወደ አዲስ አበባ መጥቼ ኢንተርኔት ማንበብ ጀመርኩ። ከ2000 ወዲህ ነው እኛ ሀገር ኢንተርኔት የመጣው። ከዛ በፊት ግን ፌዴራል አቪዬሽን አድሚኒስትሬሽን የሚባሉ መጽሐፎች አሉ፣ ሜንተናንስ ቡኮች፣ የፌዴራል አቪዬሽን የአሜሪካ። እነዛ መጽሐፎች እየፈለኩኝ አነብ ነበር። ያን በማድረግ ነው እውቀት ያገኘሁት። ሲቪል ኢንጂነሪንግ ደግሞ የተወሰነ ጠቅሞኛል፣ ለስትራክቸር ስትራክቸራል ዲዛይን ለማድረግ። የአቪዬሽን ሳይንስን ሳነብ ኢንጂነሪንግ ኦልሞስት ተመሳሳይ ስለሆነ ሳይንሱ ያንን ረድቶኛል አንደርስታንድ ለማድረግ።
የሲቪል ኢንጂነሪንግ እየተከታተልክ እያጠና እያለህ ነጥብህ 3.8 ነበር። ይሄ ቀላል አይደለም። ከፍተኛው 4 ነው አይደለም እንዴ? እና እንዴት ጥለህ ልትወጣ ቻለህ?
ማትሪክ ላይ 3.8 ነው ያመጣሁት። 92 ላይ 1992 በእኛ አቆጣጠር 3.8 ነው ያመጣሁት።
እሺ።
እንትን ላይ ስማርም ሲቪል ኢንጂነሪንግ ስማር 3.8 ነው ስኮርስ አደረገ የነበረው። ያ ማለት ከፍተኛ ውጤት ነው።
አሁን ለመሆኑ ስንት ጊዜ ፈጀብህ ይችን አይሮፕላንህን ማነጽ?
570 ቀናት ፌቶብን። 570 ቀናት ማለት ፕራክቲካሊ ጀምሬ እስከሚጨርስ አብዬ እስከሚጨርሳ ድረስ 570 ቀናት።
ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1:30 በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት የዛሬው ፕሮግራም ተጠናቀቀ። በዚህ ዝግጅት ሰኞ ከምሽቱ 1 ሰዓት ላይ ነው የምንገናኘው። ለዛሬ ፕሮግራሙን በመራችልን ጽዮን ግርማና በመላ ባልደረቦቻችን ስም በዚሁ እሰናበታችኋለሁኝ። ሰሎሞን አባተ ነኝ። እስከ ምሽቱ 3 ሰዓት ጤና ይስጥልኝ።
This program has come to you from the Voice of America, Washington.